ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። በእያላችሁበት ስፍራ አንድ ላይ በመሰባሰብ ወይንም ደግሞ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር አንድ ላይ በመሆን ወይም ለብቻችሁ ደግሞ እነሆ የጌታን ቃል ለመስማት ከማዱም ለመመገብ ቀርባችሁ ልትሆኑ ትችላላችሁ። በእያላችሁበት ስፍራ እንግዲህ ይሆናችሁ ይህንን የጌታን ቃል ለማድመጥና ለመማር ስትቀርቡ ሳለ ጌታ መንፈስ ቅዱስ ደግሞ በእውነት አስተማሪያችን ሆኖ ወደ ልባችን በር ቀርቧል። እግዚአብሔርን ወደ ልባችን ማስገባት መቻል አለብን። ከትላንትና ሕይወታችን ይልቅ ዛሬ ያለው ሕይወታችን በኢየሱስ ክርስቶስ ሆኖ ያምርበታል። ማለዳ ማለዳ አዲስ ወደ ሆነው ምህረቱ እየቀረብንና በምህረቱም እየተደገፍን በልጁም በጌታ በኢየሱስ ክርስቶስ ደም እየታጠብን መርዶውን ለዲያብሎስ እየነገርን አው ሕይወት ያምሮበታል እያልን እንመሰክራለን። እውነት አይደለም እንዴ ወገኖቼ? አው አንገታችንን ደፍተን እየቆዘምን መሄድ የለብንም፣ መኖርም የለብንም። ከትላንትናው ይልቅ የዛሬው ሕይወታችን በኢየሱስ ክርስቶስ አዲስ ነው። ይህንን ደግሞ ለዲያብሎስ እንዲህ እያልን እንናገራለን።
ከትላንቱ ዛሬ ሕይወት ያምረውበታል፣ መርዶውን ለዲያብሎስ ማለዳ ደርሶታል። እግዚአብሔር አትሞት አካላቴን ሞሎ አትቴም በምስሬን ከእናቴ ማኅፀን ሲመርጠኝ በዘላለም ፍቅሩ ወደደኝ። ማነው ከግዛቱ የሚነቀንቀኝ? ፍጥረት ሁሉ ደንቆት ይዋል ማደረስ በስሜ እግዚአብሔር ሳየቷል። የደረቁት አጥንቶቼ ክብር ለእርሱ ዛሬማ ለምለም
ወዳጆችን እግዚአብሔር የኔንና የናንተን ሕይወት ዓለም ልሞ እነሆ በቤት ውስጥ አለን። እኔ ገና ነኝ አልነጻውም፣ እኔ ገና ነኝ አልታደስኩም፣ በድሮ ሕይወቴ አለው የምትል ሕይወት ካለች ወይም ነፍስ ካለች አዎ በኢየሱስ ክርስቶስ የመስቀል ፍቅር ስር ወድቃ መስገድ መጸለይ መቻል አለባት። በኢየሱስ ክርስቶስ ሁሌም እኔና እናንተ አዲስ ነን። ክብር ለስሙ ይሁን። ደረጀ የከበደ በዚህ ዝማሬ እንግዲህ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውንና ሕይወቱን ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። ጌታ ሆይ ስለ ዛሬው ቀን እጅግ አድርገን እናመሰግንሃለን። በመውጣትና በመግባታችን የጠበቅከን የታደግከን አንተ ነህና በዚህች ምሽት ደግሞ ወደ ቃል ማዕድ እንደ ሰበሰብከን አስተማሪውን መንፈስ ቅዱስ ልከ ተናገረን፣ የእውነትህን ቃል ደግሞ ግለጥልን፣ እንድንኖርበትም እርዳን። ክብር ለታላቁና ለገናናው ስም ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ክብሯን አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከሁለተኛ ሳሙኤል ምዕራፍ 12 ናታን የዳዊትን ኃጢአት መግለጹንና የዳዊትን ንስሐ ስንመለከት ነበረ። ባለፈው ምሽት ክፍለ ጊዜ ጥናታችን መጨረሻ ላይ እግዚአብሔር የኦሪዮ ሚስት ለዳዊት የወለደችው ንጻን እንደቀሰፈ ንጻኑ ምጅግታም ወንደነበረ ዳዊትም ስለ ንጻኑ እግዚአብሔርን ስለመለመኑ ዳዊትም ስለመጾሙ ገብቶም ደግሞ ንጻኑ ይድን ዘንድ በመሬት ላይ ስለመተኛቱ የቤቱ ሽማግሌዎች ተነስተው ከምድር ያነሱት ዘንድ ባጠገቡ ስለመቆማቸው እርሱ ግን እንቢ ማለቱንና ከነርሱም ጋር እንጀራ አልበላም ስለማለቱ በስፋት ተመልክተን ነበር። ዳዊት የሕፃኑን ሕይወት ለማትረፍ በእግዚአብሔር ፊት እንደወደቀ በመጨረሻም የሕፃኑን መሞት ሊነግሩት ወደ ዳዊት እንደመጡም ተመልክተን ነበር። ሕፃኑ በሕይወት በነበረበት ጊዜ ዳዊት በራሱ ላይ ትቢያ ነስንሶ ይድን ዘንድ ወደ እግዚአብሔር ይጸልይ ነበር። ሕፃኑ በሞተ ጊዜ ግን ከማዘንና ከማልቀስ ይልቅ ዳዊት ተነስቶ ታጥቦ ተቀባና እግዚአብሔርን ሊያመሰግን ወደ እግዚአብሔር ቤት ገባ። አገልጋዮችም ለምን ይህንን እንዳደረገ ይነግራቸው ዘንድ ስለመፈለጋቸው ተመልክተን ትምህርታችንን ማጠናቀቃችን የሚታወስ ነው። ዛሬም የዚያን ተከታይ ክፍል ከሁለተኛ ሳሙኤል ምዕራፍ 12 ከቁጥር 22 እስከ 23 ያለውን በመመልከት እንጀምራለንና መጽሐፍ ቅዱሶቻችሁን እንግዲህ እንደተለመደው ሁሉ ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 22 እና 23ን ተመልከቱ። እንዲህ ይላል፣ እርሱም ሕፃኑ ሕያው ሳለ እግዚአብሔር ይምረኝ ሕፃኑም በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምኩ፣ አለቀስኩም። አሁን ግን ሞቷል፣ የምጾመው ስለምንድር ነው? በሆኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ ይላል። ድንቅ አነጋገር፣ ድንቅ አባባል ነው ወገኖቼ። የምንወደው ዘመዳችን በሞት ከእኛ ሲለይ ማለቴ ነው እጅግ ይከብደናል። ሥጋ እንደ መሆናችን መጠን ማልቀሳችን፣ ደረት መምታታችንም አይቀርም። ዳዊት ልጁ እንደ ዳነ ያምን ነበረ። ሲናገርም አንድ ቀን እኔ ወደ እርሱ እሄዳለሁ በማለት ነበር የተናገረው። እኛስ ወገኖቼ እንዲህ እንላለንን? ዳዊት በእውነት ሕፃኑ ይድን ዘንድ አስፈላጊውን ነገር ሁሉ አድርጓል። በእግዚአብሔር ፊት ራሱን አዋርዶ ማቅ ለብሶ አመድ ነስንሶ አልበላም አልጠጣም አልቀባም ብሎ በእግዚአብሔር ፊት ይጾምና ይጸልይ ነበረ። ሕፃኑ በሞተ ጊዜ ወይም ባረፈ ጊዜ ደግሞ ተነሳ፣ ታጠቀ፣ ለበሰ፣ ታጠበ፣ ተቀባ። እንግዲህ ምን አለ? ወደ ቤቱም መጣ፣ እንጀራም አምጡልኝ አለ፣ በፊቱም አቀረቡለት፣ በላም። ተመልከቱ፣ እኔና እናንተ አንድ ዘመዳችን በጌታ የሆነ ወገናችን ወደ እግዚአብሔር በሚሄድበት ጊዜ ሐዘንን ማብዛት ልባችንንም ደግሞ መስበር ፈጽሞ የለብንም። እግዚአብሔር አመጣው፣ እግዚአብሔር ደግሞ ወሰደው። ወገኖቼ ዳዊት እንዲህ አለ፣ አንድ ቀን እኔ ወደ እርሱ እሄዳለሁ አለ። የዳዊት ንግግር ለሁላችንም ምሳሌ መሆን የሚገባው ነው። ሐዘን በመታን ጊዜ እግዚአብሔር ይምረኝ ሕፃኑን በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምኩ፣ አለቀስኩ። አሁን ግን ሞቷል፣ የምጾመው ስለምንድር ነው? በሆኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ ወደ ሕፃኑ ማለቱ ነው፣ እርሱ ወደ እኔ አይመለስም ሲል ተናገረ። ሕፃናት ሲሞቱ ወገኖቼ በቀጥታ ወደ ጌታ ነው የሚሄዱት። ማቴዎስ 18 ቁጥር 10 ሲናገር ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ ላችኋለሁና ይላል። ምንኛ ድንቅ ቃል ነው ጌታ የተናገረው። ስለዚህ ወገኖቼ ሕፃናት ሲሞቱ በቀጥታ የሚሄዱት ወደ እግዚአብሔር ነው። ይህም መጽሐፍ ቅዱሳዊ እውነተኛ ሐሳብ ነው። ከዚህ በመቀጠል ደግሞ የሰለሞንን መወለድ ከቁጥር 24 እና 25 እንመለከታለን። ዳዊትም ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደች፣ ስሙንም ሰለሞን ብሎ ጠራው። እግዚአብሔርም ወደደው፣ ደግሞም በነቢዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ይዲድያ ብሎ ጠራው ይላል። ይዲድያ ማለት በእግዚአብሔር የተወደደ ማለት ነው። ይህ ስሙ በናታን በኩል ለሰለሞን የተሰጠ ስም ነው። ዳዊትና ሰለሞን ረባት የተባለችውን ከተማ ስለማያዛቸው ደግሞ ከቁጥር 26 እስከ 29 ባለው ስፍራ እንመለከታለን። ዳዊት እንደገና ወደ ጦርነት መመለሱን ከዚሁ ክፍል እንመለከታለን። ከቁጥር 26 እስከ 29 መንግስቱን መስፋፋቱን በመቀጠል ብዙ ከተማዎችንና አገሮችን ይይዝ ጀመረ። በወቅቱም ካሉት ታዋቂ መሪዎች ውስጥ አንዱ ሆነ። ዳዊት የፈጸመው ኃጢአት የታደረሰው ይሆን ትሉኝ ይሆናል። ወገኖቼ በሚቀጥለው ምዕራፍ ውስጥ የራሱ ልጅ የሚፈጽምበትን ከባድ ወንጀል እንመለከታለን። ግማሽቱ የነበረችውን የዳዊትን ሴት ልጅ ወንድ ልጅ ደፈረበት አስነወራትም። የልጅቷ ሙሉ ወንድም የሆነው አቤሴሎም የደፈራትን በትውልድ ግማሽ ወንድሙን የሚሆነውን ሰው ገደለው። አስተዋላችሁ አይደል? አቤሴሎም ለተደፈረችው ልጅ ሙሉ ወንድም ነው። ያቤሴሎምን እህት ደግሞ የደፈረው ያቤሴሎም ግማሽ ወንድም ነው። ስለዚህ በቁጣ ተነሳሳና አቤሴሎም እህቱን የደፈራትን ወንድሙን ገደለው። ይህ ድርጊት በተፈጸመ ጊዜ ሕዝቡ ሁሉ ሰምተው ምን እንደሚሉ እስቲ ገምቱ። ተመልከቱት፣ ገዢያችንን እኛን ሊያስተዳድረን ቀርቶ በቤቱ የተወለዱትን ልጆች እንኳን ማስተዳደር ያልቻለ ነው። ምን አይነት ጣጣ ነው ባካችሁ! ምስኪን ዳዊት እያሉም ብዙ ቋንቋዎችን ወይም ደግሞ ብዙ ነገሮችን እየተናገሩ ይሳለቁበት ይዘባበቱበት ነበረ። ፓ! ምን አይነት ሰው ነው ባካችሁን! ልጆቹን እንኳን በቅጡ ወይም በሥነ ሥርዓት ማስተዳደር ያልቻለ ሰው ነው እያሉ በዳዊት ይዘብቱበት ጀመረ። ውድ አድማጮቼ፣ ወደ ዳዊት ሕይወት ብዙ ከመግባታችን በፊት ለጌታ እንዲህ ለማለት ወዳለሁ። አቤቱ አምላኬ ሆይ፣ ዳዊትን በሚገባ ቀጥተዋል። ለምን በጀርባው ላይ ያሳረፍከውን ጠባሳ አታነሳለትም ማለትን ወዳለሁ። ነገር ግን ታውቃላችሁ፣ ዳዊት ይህን ፈጽሞ አላለም። በሕይወቱ ውስጥ በእግዚአብሔር ፊት ቀርቦ እግዚአብሔር ሆይ በድያለሁ፣ ይህንን ጠባሳ ከጀርባዬ ላይ አንሳልኝ አላለም። ዳዊት ወደ እግዚአብሔር ሄዶ ያለቀሰው እንዲህ በማለት ነው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ ነበር ያለው። መዝሙር 51 ከቁጥር 1 እስከ 2 እንዲሁም ቁጥር 12ን ልብ ይሏል። ዳዊት ተመልሶ ከእግዚአብሔር ጋር ኅብረትን ማድረግ ነው የፈለገው። ምዕራፍ 13 እና 14ን እንግዲህ ቀጠል በማድረግ ደግሞ እስቲ አንዳንድ ነገሮችን ጌታ መንፈስ ቅዱስ በሚያስተምረን መንገድ እንመለከታለን። በዚህ ምዕራፍ በአብይ ደረጃ የምንመለከተው በምዕራፍ 13 እና 14 የዳዊትን ልጆች ማለትም የአሞንንና የአቤሴሎምን ኃጢአት እንመለከታለን። ጭፈራን ከወደድክ የአዝማሪውን ሂሳብ መክፈል አለብህ የሚል የጥንት አባባል አለ። ወገኖቼ በኃጢአት ውስጥ መዘፈቅ ከፈለግ የሚመጣውን ችግር ሁሉ መሸከም አለብህ። አንተም ወዳጄ ሆይ ጳውሎስም በገላትያ መጽሐፉ ውስጥ ይህንን በቀጥታ አስቀምጦታል። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል ሲል ተናገረ። ገላትያ 6 ቁጥር 7 በኃጢአት የምታገኙት ነገር የለም ወገኖቼ። የኃጢአት ውጤት ምንጊዜም ቢሆን ቢደመርም ቢቀነስም ሞት ነው። አዎ ገላትያ ምዕራፍ 6 ቁጥር 8 በመቀጠል ሲናገር በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ይላል። ወገኖቼ እንደምታስተውሉት ዳዊት ከሥጋው የሆነውን ነገር እንደ ዘራ አጠያያቂ አይደለም። ለአንዲት ደቂቃ እንኳን ከኃጢአቱ ውጭ ኖረ ብላችሁ ከቶ አታስቡ። ግሩም ንስሐ አደረገ፣ በቃ የክርስቶስ ደም ኃጢአትን ይሸፍናል ሲሉ ሰዎችን እሰማለሁ። አዎን ይሸፍናል፣ ደህንነታችሁንም አታጡም። ነገር ግን ወገኖቼ ኃጢአት መራራ ሥቃይ እንዳለው ልነግራችሁ ወዳለሁ። በዚህ ሁኔታ ወደ ምዕራፍ 13 እንግዲህ እንገባለን። ዳዊት ስለ ኃጢአቱ ተናዟል። እግዚአብሔርም ኃጢአትህ ለጠላቶቼ ታላቅ የስድብ ምክንያት ሆኗል፣ አሳልፌ ግን አልሰጥህም፣ ነገር ግን ዝም ብዬም አልተውህም አለው። እግዚአብሔር ለጠላቶቻችን አሳልፎ ስለማይሰጠን ወዳጆቼ በእውነት እግዚአብሔርን እጅግ አድርገን ልናመሰግን ይገባናል። በወደቅንበት ዛሬ እግዚአብሔርን ባስከፋንበት ዛሬ በነበርንበትና በዋልንበት ኃጢአት እስቲ ዞር ብለን ራሳችንን እንገምት። እግዚአብሔር እኮ ምሕረቱ የበዛ ስለሆነ ለጠላቶቻችን ከቶን ማሳልፎ አልሰጠንም። ወዳጄ ሆይ፣ አንተ ወንድሜ ሆይ፣ አንቺ እህቴ ሆይ ስሚኝ። አሁኑኑ ለሰራሽው በደል በእግዚአብሔር ፊት ንስሐ ግባ። የዳዊት ሴት ልጅ በወንድ ልጅ ስለመደፈሯ የሚያወሳው ደግሞ ሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ነው። እስቲ ፈጠን እያልን እናንብበው። ከዚህም በኋላ እንዲህ ሆነ፣ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበረ። የዳዊትም ልጅ አምኖን ወደዳት ይላል። አቤሴሎምና ትዕማር ከአንድ አባትና እናት የተወለዱ ሲሆኑ ትዕማር የአምኖን ግማሽ እህት ነች። ይህም ማለት ትዕማር አምኖን ልብ በሉ ይህም ማለት ትዕማርና አምኖን በእናት ሲለያዩ፣ በአባት ግን አንድ ናቸው። አባታቸውም ዳዊት ነው። እንግዲህ ለዚህ ነው ቀደም ብዬ ግማሽ ወንድም ግማሽ እህት ናቸው ብዬ ተናገርኩት። ከቁጥር 2-4 ያለውን ደግሞ አለፍ ብላችሁ ተመልከቱ። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበር። ለአምኖንም የዳዊት ወንድም የሳምአ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበረ። እሱም የንጉሥ ልጅ ሆይ ስለምን ቀን በቀን እንዲህ ከሳ አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወዳታለው አለው ይላል። የሚያስደነግጥ ንግግር ነው። አምኖን ምግብን አልበላም። በትዕማር ፍቅር ስለተያዘና ስለወደቀ የምግብ ፍላጎት ሁሉ ተዘጋ፣ ተደፈነ። ጓደኛውም ምግብ እንደማይበላ ተመለከተ። ነገር ግን የተረዳው ትዕማር የአቤሴሎም እህት በመሆኗ አምኖን አቤሴሎምንም ጭምር እንደፈራው ነው። ኢዮናዳብም ይላል ቁጥር 5-7 ታምም ያለው ብለህ በአልጋ ላይ ተኛ፣ አባትህም ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየው እንድታዘጋጅልኝ ከእጇም እንድበላው ለምንሃለሁ በል አለው። እንዲሁም አምኖን ታምም ያለው ብሎ ተኛ። ተመልከቱ ተንኮላቸውን። ንጉሡም ሊያየው በመጣ ጊዜ አምኖን ንጉሡን እህቴ ትዕማር እንድትመጣ እኔ እያየው ሁለት እንጎቻ እንድታደርግልኝ ከእጇም እንድበላ ለምንሃለሁ አለው ይላል። ምን አይነት ተንኮለኛ ሰው እንደሆነ ተመልከቱ። የሚቀጥሉትን ቁጥሮች ማንበብ መቀጠሉ ዋጋ የለውም ወገኖቼ። በአጭሩ ግን አምኖን እህቱን ትዕማርን ደፈራት፣ ከዚያም በኋላ ጠላት። ከዚያም በኋላ አምኖን ፈጽሞ ጠላት። አስቀድሞም ከወደዳት ይልቅ በኋላ የጠላት ጥል በለጠ ይላል። እጅግ አሳዛኝ እጅግ ልብንም የሚሰብር ንግግር ነው። ቁጥር 15 ላይ ይህንን ትመለከታላችሁ። ይህ ክፉ ሥራ በዳዊት ቤት ውስጥ ሲፈጸም እንመለከታለን። አምኖን ካስነወራት በኋላ አስወጥቶ እህቱን አባረራት። ቁጥር 19 ደግሞ እንዲህ ይላል፣ ትዕማርም በራሷ ላይ አመድ ነስንሳ ብዙ ኅብርም ያለው ልብሷን ተርትራ እጇንም በራሷ ላይ ጭና እየጮኸች ሄደች ይላል። ትዕማር ከቤት በወጣችበት ወቅት በራሷ ላይ አመድ ነስንሳ ልብሷንም ቀዳ እጇንም በራሷ ላይ አድርጋ እየተከዘች እየጮኸች በከባድ ሕመም ሄደች። በመቀጠል ቁጥር 20ና 21ን ተመልከቱ። ዳዊት ስለ ተፈጸመው ድርጊት የተናገረው ነገር አለመኖሩን እናያለን። ዳዊት በመጽሐፍ ቅዱስ ውስጥ እንደ ተጠቀሱት የብዙ ሰዎች ጠባይ ያለው ሰው ነበር። ብዙ ልጆችንም በአንድ ላይ ልቅ አድርጎ ያሳደገ ሰው ነው። ይህም አይነቱ ሁኔታ አስቀድሞም ቢሆን ደግሞ ደጋግሞ የተፈጸመ ድርጊት ነው። የእግዚአብሔር ታላቅ ካህን ከሆነው ከኤሊ ነው የጀመረው ይህ አይነቱ ጠባይ። ልጆቹ የሥነ ምግባር ጉድለት ብቻ ሳይሆን ያላቸው እግዚአብሔር የለሾችና ሃይማኖትን የሚያጠፉ ነበሩ። ወደ ሳሙኤልም ስንመጣ ይህንኑ ነው የሚያጋጥመን። ሳሙኤል ያደገበትን ሁኔታ ስንመለከት ምናልባት ከኤሊ ተምሮ በልጆቹ ላይ ጥብቅ የሆነ ቁጥጥርና ሥርዓት ያደርጋል ብለን ልንገምትን እንችል ይሆናል። ነገር ግን ልጆቹ ወደ ርኩሰትና ክፋት ነው የተመለሱት። በሙስና ውስጥም የተዘፈቁ ነበሩ። ወደ ዳዊት سنመለስም ዳዊት ሳሙኤልንና የሳሙኤልን ልጆች በሚገባ ያውቃል። ከዚህም የተነሳ በልጆቹ ላይ ተበቅ ያለ ቁጥጥር ያደርጋል ብላችሁ ታስቡ ይሆናል። ነገር ግን እንደሱ አላደረገም። እርሱም ልጆቹን በሚመለከት እንዝህላል አባት ነበር። አምኖንም በእቱ ላይ ባደረገው ነገር የተቆጣ። ነገር ግን ከዚህ ውጪ ያደረገው ነገር አልነበረም። ዳዊትስ ለልጆቹ ምን አይነትን ምሳሌነት ነው የተወው ብላችሁ ተጠይቁ ይሆናል። መልካም ልጆቹም ልክ እንደርሱ የመከራን አለንጋ ለመቅመስ ይጣደፉ እንደነበረ እንመለከታለን። ዛሬ ወገኖቼ በየቤቱ ያለው ችግር የወላጆች ለልጆች ምሳሌ የመሆን ችግር ነው። ወገኖቼ ሆይ በቤታችሁ ባጉል መንገድ የሚሄዱ ልጆች ካሏችሁ ግዚያችሁን በማስተማርና በመስበክ አታጥፉ። ይህ ድርጊታችሁ የትም አያደርሳችሁም። ከዚህ ይልቅ ግን ልጆቻችሁ በቀናው መንገድ ይሄዱ ዘንድ እናንተ ጥሩ ምሳሌ መሆን እንዳለባችሁ ይህንን አትዘንጉ። ይህንንም ደግሞ ዛሬውኑ ጀምሩ። ምክንያቱም ልጆቻችሁ ራሳቸውን ችሎ ለመጓዝ መንገድን ጀምረዋልና ነው። ሌላው የዳዊት ችግር ደግሞ የነበረው ሚስቶችን ማብዛቱና ብዙ ልጆችን መውለዱ ነው። ብዙ ኃላፊነት ያለበት አንድ ንጉሥ እንዴት አድርጎ ነው እነዚህን ሁሉ ልጆች ተቆጣጥሮ ማሳደግ የሚችለው? የእግዚአብሔርን ሥራ እንሰራለን የምንል ሰዎች ዛሬ ትልቁ ችግራችንና ትኩረታችንን በሥራችን ላይ አድርገን ልጆቻችንን ቤተሰቦቻችንን መለስ ብለን አለማጤናችንና አለመመልከታችን ወይም መርሳታችን ነው። ዳዊት አምኖን ስላደረገው ክፉ ድርጊት የወሰደው እርምጃ አልነበረም። ስለዚህ ምን ሆኖ ይሆን? ይህንን ደግሞ ከቁጥር 22 መመልከት ትችላላችሁ። አቤሴሎም ምህቱን ትዕማርን ስላሳፈራት አምኖንን ጠልቶታልና አቤሴሎም አምኖንን ክፉም ሆነ መልካምም አልተናገረውም ይላል። ወገኖቼ ይህ የዳዊት ቤት ነው። ዳዊትም በቤቱ በሕይወት አለ። ራሱንም በኃጢአት መጥመድ አልፈለገም። አቤሴሎም ቀን ቀጥሮለታል። ከአምኖን ጋር በሚፈልገው ጊዜ ሊገናኝ ይጠብቀዋል። ያም ጊዜ ይመጣል። አምኖን በአቤሴሎም ስለመገደሉ ደግሞ ቀጥለን እንመለከታለን። በዚህ ነጥብ ላይ ብዙ መናገርን አልወድም እኔ ወገኖቼ። ነገር ግን ጊዜው ሲደርስ አቤሴሎም አምኖንን ጠብቆ ገደለው። አቤሴሎም አምኖንን ለመግደል 2 ዓመት ሙሉ ጠበቀ። በጎችንም የሚሸልትበትን ጊዜ ምክንያት አድርጎ የንጉሥን ልጆች በሙሉ ግብዣ አጠራ። አቤሴሎም በአምኖን ላይ ብቀላን እንደሚያካሂድ ምልክትን አሳይቶ ስለማያውቅ ዳዊት አምኖንን አብሮት ይሄድ ዘንድ ፈቀደለት ይላል። እንግዲህ ይህንን በቁጥር 28 ላይ መመልከት ይቻላል። ከዚህ ክፍል እንደምንመለከተው ጊዜው ሲደርስ ያምኖን ልብም በወይን ጠጅ ደስ በተሰኘ ጊዜ አቤሴሎም ገደለው የሚለውን ነው የምንመለከተው። ለዳዊት በመጀመሪያ የደረሰው መልእክት ልጆቹ በሙሉ እንደተገደሉ ነበር። ዮናዳብ ግን ልጁ አምኖን ብቻ እንደሞተ ነበር የነገረው። ቁጥር 33 እስከ 35 ያለውንም እንዲሁ አለፍ ብላችሁ ተመልከቱ። አቤሴሎም ወንድሙን አምኖንን ከገደለ በኋላ መሸሹን ከዚህ ክፍል እንመለከታለን። ከቁጥር 36 እስከ 37 ባለው ክፍል ደግሞ የአቤሴሎም እናት የጌሹር ንጉሥ ልጅን መሆኗን እናያለን። ስለዚህም ነው አቤሴሎም ወደ ጌሹር የሸሸው። ከዚህ በፊት እንደ ተማርነው ይህችን የውጭ ሴት ማግባቱ ትልቅ ስህተት ነበር። እንደምታስተውሉት ይህችን ሴት ይዞ የመጣው የጌሹርን ምድር በመውረርና ንጉሡን በመግደል ነበር። ይቺ ሴት ውብ የሆኑ ልጆችን ወለደችለት። እነርሱም አቤሴሎምና እህቱ ትዕማር ነበሩ። እነዚህ ሃይማኖት ከሌላቸውና ከአዛብ የተወለዱትን ልጆች ሳያርምና ሳይቀጣ ነበር ዳዊት ያሳደጋቸው። እንዲሁም አቤሴሎም ወንድሙ ባደረገው ኃጢአት አባቱ ዳዊት ምንም አይነት ርማትም ሆነ ቅጣትን ስላላደረገ እርሱ ትክክለኛን ፍርድ እንደሰጠ አድርጎ ገመተ። የሚገርም ነገር ነው ወገኖቼ። ልጆቻችሁን በስራቱና በወጉ ትቀጣላችሁን? በእግዚአብሔር መንገድ ይሄዱ ዘንድ ትመራችኋላችሁን? አቤሴሎም ያሞንን ሕይወት ካጠፋ በኋላ ሸሽቶ ስለመጥፋቱ የሚያወሳው ቁጥር 38 እና 39 ነው። ዳዊትም ወደ አገሩ ሊመልሰው ፈለገ፣ ነገር ግን አላደረገውም። ሐዘኑንም በጨረሰ ጊዜ ልጁን አቤሴሎምን ናፈቀ። እኔ እንደማምነው ወገኖቼ፣ ከሌሎች ልጆቹ ይልቅ ዳዊትን የሚመስል አቤሴሎም ነበረ። ዳዊትም ከርሱ ቀጥሎ ንግስናውን የሚይዝ እርሱ እንዲሆን ሳያስብ አልቀረም። ኋላ ላይም እንደምናየው ይህ ምኞትም በአቤሴሎም ልብ ውስጥ ሳይኖር አለመቅረቱን እንመለከታለን። ዳዊት አቤሴሎም እንዲመለስ ስለ መፍቀዱ የሚያወሳው ደግሞ በሁለተኛ ሳሙኤል ምዕራፍ 14 ከቁጥር 1 እስከ 3 ያለው ነው። ኢዮአብ ተቁሄ አካባቢ ስለ ኖረ ይህችን ሴት ከመጀመሪያ ጀምሮ ሳያውቃት አልቀረም። ከቁጥር 4 እስከ 7 ባለው ደግሞ ኢዮአብ የሚያሳዝንን ታሪክ ሴትዮዋ ለዳዊት እንድትናገር በማድረግ የዳዊትን ልብ ለማሳዘን መሞከሩን እንመለከታለን። ዳዊትም በቀላሉ ተታለለ። ከቁጥር 11 እንደምናየው ደግሞ ዳዊት ሴቲቱ በፈጠረችው ልጅ ላይ ሙሉ ይቅርታን አደረገ። ከዚህ በኋላ የዳዊትንና የአቤሴሎምን ጉዳይ ማንሳት ጀመረ። ሴቲቱም አለች፣ በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን አሰብ? ንጉሡ ይህን ነገር ተናግሯልና ያሳደደውን ስላላስመለሰ በደለኛ ነው የሚልን ቃል ደግሞ ቁጥር 13 ላይ እናያለን። የቴቁያ መበለት አቤሴሎምን በተሰደደው ሰው ቦታ አኖረችው። ዳዊት ልጁን በማሳደዱ በእስራኤል ሕዝብ ፊት ሊቀጣ ወዶ ነበር። እንደ መበለቷ ወይም ልጅ አልባ እስራኤል ሆና የተሰደደው ልጇ እንዲመለስ በእስራኤል ሕዝብ ስም ዳዊትን ጠየቀችው። አቤሴሎም በሕዝቡ ዘንድ በጣም የታወቀ ነበረ። አምኖንንም የእጁን እንዳገኘ አድርገው ነው ሕዝቡ የቆጠሩት። የመጨረሻም ውጤት ዳዊት በግማሽ ልብ ሆኖም ቢሆን ልጁ አቤሴሎም እንዲመለስ መፍቀዱን ነው የምንመለከተው። እግዚአብሔር ዛሬ ወገኖቼ ለእኔና ለእናንተ ታላቅን ነገር እያስተማረን ነው። እስቲ ከቁጥር 21ና ከቁጥር 22 እንዲሁም ቁጥር 23ና 24ን እንመልከት። ንጉሡም ኢዮአብን እነሆ ይህን ነገር አድርጌአለሁ፣ እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ እጅ ነሣ፣ ንጉሡንም ባረከ። ኢዮአብም ጌታዬ ንጉሥ ሆይ የባሪያህን ነገር አድርገሃልና በዐይንህም ፊት ሞገስ እንዳገኝ ባሪያህ ዛሬ አወቀ አለ። ኢዮአብም ተነስቶ ወደ ጌሹር ሄደ፣ አቤሴሎምንም ወደ ኢየሩሳሌም ይዞ መጣ። ንጉሥም ወደ ቤቱ ይሂድ እንጂ ፊቴን እንዳያይ አለ። አቤሴሎምም ወደ ቤቱ ሄደ፣ የንጉሡንም ፊት አላየም ይላል። ዳዊት ፊቱን ማየት አልፈልግም ያለው ቃል ያልታሰበ ነበር። ይህም ሁኔታ በምዕራፍ 15 ውስጥ የተገለጸውን አመፅ ሊያመቻችለት ቻለ። አቤሴሎም ክፉ ሰው ነው፣ ነገር ግን ጥሩ ፖለቲከኛ ነበረ። ይህንን ሁኔታ በሚቀጥለው ምዕራፍ በግልጽ እንመለከታለን። የአቤሴሎምን ማንነት የምታውቁት ከዚህ በታች እንደተጠቀሰው ኢዮአብን አስጠርቶ ወደ ንጉሡ ዘንድ እንዲያቀርበው በጠየቀ ጊዜ ነው። የመጨረሻው ክፍላችን የሆነውን ቁጥር 32ና 33ን እንመልከት። አቤሴሎምም ኢዮአብን መልሶ ከጌሹር ለምን መጣው? በዚያም ተቀምጬ ብሆን ይሻለኝ ነበር ብለ እንድትነግረው ወደ ንጉሡ ልክህ ዘንድ ወደ እኔ ጠራው። አሁንም የንጉሡን ፊት ልይ፣ ኀጢአት ቢሆንብኝ ይግደለኝ አለው። ኢዮአብም ወደ ንጉሥ መጥቶ ነገረው፣ አቤሴሎምንም ጠራው። ወደ ንጉሡም ገብቶ በንጉሥ ፊት ወደ ምድር በግንባሩ ተደፋ፣ ንጉሡም አቤሴሎምን ሳመው ይላል። ወዳጆቼ አቤሴሎም ኢዮአብን ለእርቅ ወደ አባቱ ዘንድ እንዲያቀርበው የጠየቀው ጥያቄ ተሳካለት። የዳዊትም አቤሴሎምን መሳም የእርቁን እውነተኛነትና እንደገና የንጉሥ ልጅ መሆኑን ያመላከተ ነበረ። አባቱ በወቅቱ በሙሉ ልቡ ይቅር ስላለው ነፍሱ በጥላቻ ተጠምዳ ነበር። እግዚአብሔር ዳዊትን በግማሽ ልብ ይቅር አላለውም። እግዚአብሔር ዳዊትን በእርግጥ ይቅር ብያሃለሁ፣ ነገር ግን ከአንተ ጋር ኅብረት የለኝም፣ የደህንነትንም ደስታ አልመልስም አላለውም። እግዚአብሔር ይቅር ካለ ይቅር አለ ማለት ነው። በቃ ይቅርታውም ፍጹም ነው። ለእኔና ለእናንተ ወገኖቼ እንዲህ የሚለው ማስጠንቀቂያ ተጽፎልናል፣ እርስ በርሳችሁም ቸሮችና ሩሮች ብትሆኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላቸው ይቅር ተባባሉ የሚል መልእክት ነው የተሰጠን። ኤፌሶን 4 ቁጥር 32 ልብ ይሏል። እግዚአብሔር ይቅር ብሎናልን? አዎ ይቅር ብሎናል። እኛስ ሌሎችንም ምን ያህል ነው ይቅር ያልነው? እግዚአብሔር ይቅር ያለንን ያክል ለሌሎችም ይቅርታን መስጠት ከእኔና ከእናንተ ይጠበቅብናል። እግዚአብሔርን በእውነት ስለዚህ ድንቅ ቃሉ እጅግ አድርገን እናመሰግናለን። ስለ ተነገረን መንፈስ ቅዱስም ስላስተማረን ቃል እግዚአብሔር እየተመሰገነ ይሁን። ደህና እደሩልን።